ሰላም ተነስተልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሐሙስ ምሽት ህዳር 22 2015 ዓ.ም መሰናዶ ጀምሯል። ኤደን ገረመው መርሃግብሩን እየመራው፣ ኤልያስ አስማረ በቅንብሩ ከምሽቱ አዘጋጅ ስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምናመሽናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ለምሽቱ ከያዝናቸው መሰናዶዎች ውስጥ ጥቂቶቹን እናስተዋውቃችሁ።
ስድምናም ስታበዛ አረ እኔ እችላለሁ ብዬ ነበር አክቲም ካልሽ ሊሂድ በቃ ወደ ሀገሬ ምናምን ስላት እንዴት ሊሂድ ትኛለሽ ሊሂድ የሚባል ወሬ አታውሪ ምናምን አለች። ከዛን አረ እኔ ሊሄድ ነው ምናምን ብዬ ስላት ገና በወሬ እዛ ይሄን እንደዚህ አድርጋ በካራ እንደመጣችኝ ወደውኑ ሽት ቤት እጅና አርግሱ እንትን ደሙን አለች።
መንግስት የቤት ሰራተኞችና አሰሪዎች ሊዳኙበት የሚገባውን የህግ ማዕቀፍ ሊያበጅ ይገባል ሲል አንድነት የተባለ ሀገር አቀፍ የቤት ሰራተኞች ማህበር ጠይቋል። በዚህ ዙሪያ በምሽቱ ዘለግ ያለ ዘገባ ይኖረናል። በምሽቱ እንዲሁም ደግሞ በተያያዘ የማህበራዊ ሚዲያና እንዲሁም ደግሞ የቴክኖሎጂ ጉዳዮችን ያዙ ዘገባዎችና ጥንቅሮችም አሉን። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። መንግስት የቤት ሰራተኞችና አሰሪዎችን የሚዳኝበት የህግ ማዕቀፍ ሊያበጅ ይገባል ሲል አንድነት የተሰኘ ሀገር አቀፍ የቤት ሰራተኞች ማህበር ጠየቀ። በኢትዮጵያ በስድስት ክልሎች ቅርንጫፍ ጽህፈት ቤቶችን ከፍቶ የሚንቀሳቀሰውና ከ13000 በላይ አባላት እንዳሉት የገለጸው ማህበሩ በህግ ላይ የተመሰረተ የአሰሪና የሰራተኛ ግንኙነት እንዲኖር ለማድረግ እየሰራ እንደሚገኝ ገልጿል። የማህበሩ ሊቀመንበር ወይዘሮ ሂሩት በቤት ሰራተኞች መሆነ በአሰሪዎች ላይ የመብት ጥሰት የሚፈጸመው የኢትዮጵያ አሰሪና ሰራተኛ ህጉ በውል ያስቀመጠው ነገር ባለመኖሩ ነው ብለዋል። አሰሪዎችና የህግ ባለሙያዎች በበኩላቸው በቤት ሰራተኞችና በአሰሪዎች ዙሪያ አሳሪ ህግ ባለመኖሩ እስከ ግድያ ድረስ የሚያደርሱ ከባድ ወንጀሎች እየተፈጸሙ በመሆኑ ህግ አውጪው አካል ትኩረት ሊሰጠው ይገባል ብለዋል። ጉዳዩ የሚመለከተው የፌደራል ስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ከሁለት ሳምንት በላይ ያደረግነው ጥረት አልተሳካም። አስቴር ምስጋናው በዚህ ዙሪያ ያሰናዳችው ዘገባ ቀጥሎ ይቀርባል።
ስሟ እንዲጠቀስ ያልፈለገችው ይህች እድሜ 17 ነው ያለችኝ ታዳጊ የ10ኛ ክፍል ትምህርቷን እንዳጠናቀቀች ከትውልድ ስፍራዋ ጎንደር ተነስታ መዳረሻዋን ባህር ዳር በማድረግ በቤት ሰራተኝነት ከሰው ቤት ተቀጥራ ስራ መጀመሯን ትገልጻለች። ወደ ስራ ህይወት የገባችው ቤተሰቧን ለመደጎም እንደነበረ የተናገረችው ታዳጊዋ ነገር ግን ባሰሪዋ በደረሰባት ድብደባ በመጎዳቷ ስራዋን በመተው የህፃናት ማቆያ ድርጅት ውስጥ ለመግባት መገደዷን አጫውታናለች።
ስድምናም ስታበዛ አራ እኔ እችላለሁ ብዬ ነበር አክቲም ካልሽ ሊሂድ በቃ ወደ ሀገሬ ምናምን ስላት እንዴት ሊሂድ ትኛለሽ ሊሂድ የሚባል ወሬ አታውሪ ምናምን አለችኝ። ከዛን አረ እኔ ሊሄድ ነው ምናምን ብዬ ስላት ገና በወሬ እዛ ይሄን እንደዚህ አድርጋ በካራ እንደመታችኝ ወደውኑ ሽንት ቤት እጅና አርግሽ እንትኑን ደሙን አለችኝ። ከዛን በኋላ ሽንት ቤት እጅ እንትን ስለው አላቆም አለ ደሙ። አዛ ሆስፒታል ወሰደችኝ። ስራ አላቆምኩ በአንድ በግራዬ እቃ ምናምን አጥብ ነበር።
የ15 ዓመት ታዳጊ መሆኗን የተናገረችው ሌላው አስተያየት ሰጪ ደግሞ በቤት ሰራተኝነት ተቀጥራ በምትሰራበት ቤት ባሰሪዋ ጾታዊ ጥቃት እንደደረሰባት ታብራራለች። እርሷ እንደምትለው ጥቃቱ ከደረሰባት በኋላ በቤቱ መቆየት እንኳን አልተፈቀደላትም።
ስድቧ ተወልዳ ሄደ ስተት ሁለት ቀን ምናምን ሆናል። ከዛ ከነበርሽበት ሰው የተኝተሽ ታውቂያለሽ አለ። እኔ ጻድነት ተኝቼ አላውቅም አልኩ። ከዛ ጣቷሽን የሆነሽን ተናገሪ ስለኝ አስገደደኝ። ምንም አላውቅም እኔ ምንም ብጻለኝ ያልኩት ግን 15 ዓመት ይሄ ነው 15 ዓመት ይሄ ነው 15 ዓመት ይሄ ነው ስለው በሌላ ቀን ደግሞ የነም ተኛው አለ። ከዚህ ከፍል ነው ይሄ ነው አልኩት ስለው አካሱ ግንተኝ ካልጎል ይተኛል አልተኛ ራዚ ስለው ከዛ ደፈረኝ።
ባንቻየው ተፈራ ከሶስት አመት በፊት በአማራ ክልል እንደተቋቋመ የተገለጸው ትንሳኤ የተባለ የቤት ሰራተኞች ማህበር ሊቀመንበር ናት። ለአስር አመታት ያህል ከሰውት ተቀጥራ እንደሰራች ትናገራለች። ሰሪዎችና ሰራተኞች መካከል ያለውን ክፍተት ስታብራራ መብትና ግዴታን ጠንቅቆ ባለማወቅ ነው ትላለች። ወደ ማህበሩ የመጡ ቅሬታ አቅራቢዎችን የግንዛቤ ማስጨበጫ ሰጥተው እንደሚልኳቸው ትገልጻለች።
ዋና ዋና አላማዎቹ የመጀመሪያ የቤት ሰራተኞችን መብት ማስጠበቅ ነው። ሁለተኛ ደግሞ የቤት ሰራተኞች ዘርፈ ብዙ ችግሮችን መፍታት። ሶስተኛ የቤት ሰራተኞች ከአሰሪዎቻቸው ጋር መልካም ግንኙነት እንዲኖራቸው። አራተኛ የቤት ሰራተኞች በሙያ ብቁ እንዲሆኑና በሙያ የተገነባች የቤት ሰራተኛ ማፍራት። አምስተኛው የቤት ሰራተኞች ከሚደርስባቸው ችግሮች እንዲደርስ ነው። ከመታወቂያ ጀምረን ስናይ የቤት ሰራተኛ መታወቂያ እንኳን ኢቭን ይላል። በህፃንነቷ ትመጣለች፣ ከሀገሯ ሄዳ ስትጠይቅ አናቅሽም ይሏታል፣ ወይ ቤተሰብ የሌላት ትሆናለች። እዚህ ደግሞ ሲጠይቅ መሸኛ አምጡ ይላሉ። አሰሪዎቻቸው ጋር መልካም ግንኙነት ሲባል አንድ አሰሪና አንድ የቤት ሰራተኛ ችግር ቢገጥማቸው ቢጣሉ ቢጋጩ የመጀመሪያ የሚያደርገው የማህበር የማግባባት ስራ ነው የሚሰራ። ለአሰሪዋም ለሰራተኛው ሰራተኛውን ግንዛቤ ይፈጥርና ሁለቱ በመልካም ግንኙነት አብረው ሆነው እንዲሰሩ ውላ ሲይዙ እንደገና በአዲስ አብረው እንዲሰሩ ማድረግ ነው። ከዚህ በፊት 200 የቤት ሰራተኞች የምግብ ዝግጅት፣ የቤት አያያዝ እና የህፃን አያያዝ በሚል በቴክኒክና ሙያ ከኛ ጋር በጋራ ሆኖ ነፃ ስልጣና እንዲያገኙ የሆነበት ምክንያት አለ። በእንደዚህ አይነት ነው። ግን አሁን ሙሉ ጊዜ የቤት ሰራተኞችን ማግኘት አንችልም። አንቺ እንዳልሽው አሰሪው ፍቃደኛ ሆኖ አይልካቸውም ወደዚህ። እኛም ሄደን ስናንኳኳ ደግሞ እኛም ሸይሉና
ከሁለት አመት በፊት በሀገር አቀፍ ደረጃ የተቋቋመው አንድነት የተሰኘው የኢትዮጵያ የቤት ሰራተኞች ማህበር ሊቀመንበር መሆኗን የገለጸችው ወይዘሮ ሂሩት አበራ ደግሞ ማህበሩ ስነ ልቦናዊና አካላዊ ጉዳቶች፣ አስገድዶ መደፈር፣ የደሞዝ መከልከልና መሰል ጥቃቶች ለተፈጸሙባቸው የቤት ሰራተኞች ፍትህ ለመስጠት መቋቋሙን ገልጸው ሆኖም የህግ ማዕቀፍ ባለመኖሩ ብዙዎች ፍትህ እንደማያገኙ ይናገራሉ። ለዚህ ደግሞ ክፍተት የፈጠረው የሀገሪቱ አሰሪና ሰራተኛ ህግ ነው ይላሉ።
አሁን በተሻሻለው 1156 እንደሆነ ከዛ በፊት በነበሩት 377 ላይ የቤት ሰራተኞችን ኤክስክሉድ ያደርጋል ማለት አያካትታቸውም ለግል ቅጥር አገልግሎት የሚውሉ ብሎ እነሱም ይልና ለቤት ውስጥ የሚያገለግሉ ሰራተኞች ይላል እና በግል ቅጥር ብሎ ስላላካተታቸው በትክክል አይተነዋል። እና ወደፊት የህዝብ ተወካዮች ምክር ቤት ህግ ያወጣለታል፣ ደንብ ያወጣለታል ብሎ እንዲሁ እየቶ ተንጠልጥሎ የቀረ ነገር ነው።
የአማራ ክልል ትንሳኤ የቤት ሰራተኞች ማህበር ሊቀመንበር ባንቻየው ተፈራ በሀገር አቀፍም ሆነ በአማራ ክልል ያሉ የቤት ሰራተኞች መንግስትን የሚጠይቁት አንድ ጥያቄ አለ ትላለች።
የህግ ከለላ ይኖራቸው ልክ እንደ ማንኛውም ድርጅት ሰራተኛ 1156 ላይ አሁን የድርጅት ሰራተኞችን፣ የፋብሪካ ሰራተኞችን እንዲሁም ደግሞ የሆቴል ሰራተኞችን ያቀፈ ነው። 1156 እኛንም የቤት ሰራተኞችን ይቀፍልልን፣ የዓለም ስምምነት 189 ይጽደቅልን ነው ጥያቄያችን። እንደ ዓለም አቀፍም ነው እየጠየቅን ያለ ነው፣ እንደ ሀገር አቀፍም ነው።
በሌላ በኩል የቤት ሰራተኞችን በአሰሪዎቹ ላይ ጥቃት እንደሚፈጽሙ የሚገልጻሉ። አቶ መለሰ ግዛት በቤት ሰራተኛቸው ባለቤታቸው መገደላቸውን በህፃን ልጃቸውም ላይ የአካል ጉዳት መድረሱን ይናገራሉ።
ያው በሰዓት ልጅ ቤት ሰራተኛ ተቀጥራ ነበረ እና ይህም የተዳደሩ እንጀራ መጋገር ነው። ገብታ ተረክባለች እንጀራ። ሌሊት ነው ከተኛችበት በዘነዘና መታት የጠዋት ያገኝላት ብቻዋን ነበረች እሷ። እኔም ፊልድ ነበርኩኝ። አጋጣሚ በተኛችበት ነው በዘነዘና መታት እሷንም ልጆቿን መተማታሄደች ያገኘችው ልጅ ነው። ሁሉም እያጠባች ነው እንደዛው አረፈች።
የጸቡ ምክንያት ግን ይታወቅ ነበር?
ምንም ጸብ የላቸው። ፍራንክ ነበር እንጃ ይሁ ስንት አትረክብ ማታ ማታ ነው የምትሰበስበው ብሩ እና ያን ብር ክፍሳለች ከቤት ፊት የምትቆጥረው። አሁን ጠዋት እኮ ፖርሶዋም አልተገኘም፣ መታወቂያዋም አልተገኘም፣ ቁም ሰዓትም ተሰብሮ የተገኘ ራሱ ብሩ ሳት ሰብስባ ይዘው ሄደቻንም ህግ ፊት ቀርባ ተፈርዶባታል። 18 ዓመት ተፈርዶባታል።
ስንት?
18 ዓመት
እንደተባለው የኢትዮጵያ አሰሪና ሰራተኛ ህጉ ክፍተት አለበት በማለት የህግ ባለሙያ የሆኑትን አቶ ጀምበር ወርቄን ጠየቅን።
አዲሱ በተሻሻለው የፌዴራል አሰሪና ሰራተኛ አዋጅ 1156/2011 አንቀጽ 3 ላይ የአዋጁ ተፈጻሚነት ወሰን በሚል ፍስት ይካተታል አይካተትም ነው ጥያቄው የሚሆነው። የቤት ሰራተኞች በዚህ አዋጁ ውስጥ እንዲካተቱ አዋጁ አልጋበዛቸው። ማነሱን በሚመለከት ግን ወደፊት በመመሪያ ሚኒስትሮች ምክር ቤት ሊያካትታቸው ወይንም ደግሞ ሊያስተናግዳቸው የሚችልበት ደንብ እንደሚወጣ ያሳያል። በአሰሪም በሰራተኞች የሚደርሱ የመብት ጥሰቶችን ለመከላከል ህግ አውጪ ወደፊት አጥንቶ በጥናት የተመሰረተ ህግ ሊያወጣ ይገባል።
ጉዳዩ ይመለከተዋል የተባለው የስራና ክህሎት ሚኒስቴር የስራ ኃላፊዎችን ለማነጋገር ከሁለት ሳምንት በላይ ያደረግነው ጥረት አልተሳካም። አማራ ክልል ቤት ሰራተኞች ማህበር ሊቀመንበር ባንቻየው የማስተላልፈው መልእክት አለ ብላለች።
የቤት ሰራተኞች ሲበደሉ ወደኛ ይመጡ። ብዙ ጊዜ የሚጮሁበት የሌላቸው ስለሚመስላቸው ለመሄጃ የሌላቸው ስለሚመስላቸው ነው ይሄ ሁሉ ጫና የሚደርስባቸውና ለአሰሪዎችም የምነግራቸው አሰሪም ሲበደል ይምጣ ወደኛ። ትክክለኛ የተበደለ ከሆነ ሰራተኛውም ስትበደል ወደኛ ይምጡ። ምንድነው ምናልባት ህጉስ ከሚጸድቅ ድረስ ትክክለኛ ፍርድ ወይም መፍትሄ ያገኛሉ ብዬ መናገር አልችልም። ግን ቢያንስ ከብዙ በጥቂቱ ምክር አግኝተው ይሄዳሉ። ያቺም ልጅ የበደለች ልጅም በምን ምክንያት እንደበደለች ትጠየቃለች። ከተጠያቂነት አትድን ምስክር ካለ አሰሪን ከተጠያቂነት አትድን። ስለዚህ ሲያስገቡ ደግሞ አሰሪዎች ከደላላ ዝም ብለው አያምጡ። ብዙ ጊዜ ሙያ ሲያጡባቸው ነው የሚደበድቧቸው። እችላለሁ ብለው ገብተው ያን ነገር ሳያገኙ ሲቀሩ ነው ዱላም በደልም የሚደርስባቸውና ከደላላ ሲያመጡ የመጀመሪያው ማድረግ ያለባቸው ሙያ እንድትችል ማሳየት ነው። ምንጊዜም መደላላ ሲያመጡ ትችላለች ቢባሉም እንኳን እንደማትችል ማሰብ አለባቸው።
የቤት ሰራተኞች በማህበር ተደራጅተው መብታቸውን እንዲጠይቁ የረዳቸው ሲቪኤም የተሰኘ ግብረሰናይ ድርጅት መሆኑን የማህበሩ አመራሮች ጠቅሰዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪ መሰናዶ ይቀጥላል። አብራችሁ ስለሆናችሁ እናመሰግናለን። ሉና ሰለሞን በማህበራዊ ሚዲያ ላይ በተለይም ደግሞ በቴሌግራምና በቲክቶክ ላይ ተጽዕኖ እየፈጠሩ እንዲሁም ደግሞ የራሳቸውን ፈጠራና ክህሎት ለመልካም ነገር እየተጠቀሙ ካሉ ወጣቶች መካከል አንዷ ናት። ሉና ከቀልድና ፈገግ ከሚያስብሉ ነገሮች በተጓዳኝ በአይምሮ ጤናና በአካል ጉዳተኝነት ዙሪያ ግንዛቤን ለማስጨበጥ በምትሰራቸው ስራዎቿ ትታወቃለች። በቅርቡ ደግሞ በዓለም አቀፉ የስማርት ፊልም ፌስቲቫል ላይ ያቀረበችው ከጀርባ ወይም ደግሞ ቢሃይንድ ዘ ሰርፌስ የተሰኘው ፊልሟ የሁለተኛ ደረጃ አሸናፊ ሆኗል። ከሉና ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል።
ሉና ሰለሞን ይባላለሁ። አርክቴክት፣ ዲጂታል ማርኬተር እና ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነኝ።
እሺ ሉና በጣም አመሰግናለሁ። የስነ ህንጻ ባለሙያ ነሽ፣ የማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነሽ፣ አሁን በቅርብ ጊዜ ደግሞ በፊልም ስራም እንደዚሁ በስልክ በሚሰሩ ፊልሞች ውድድር አሸንፈሻል እና ወደዛ ከማለፋችን በፊት ማህበራዊ ሚዲያ ላይ የሆነ ነገር አቅርቦ ለህዝብ ተወዳጅ ማድረግ የሚቻለው እንዴት ነው? እንዴት ጀመርሽ?
ቆይቷል ከጀመርኩት እንደዚህ አይነት ቪዲዮዎች መስራት። የጀመርኩትም ለቅርብ ጓደኞች የነበረ የምሰራው ቪዲዮዎች እነዚህ አንዳንድ ይጠቅማቸዋል ብዬ ማስባቸውን ነገሮች ሰራ ነበረ። ከዛ አንድ ጓደኛዬ ነው ይለኛል ሼር ብታደርጊው ለሌላም ሰው ይጠቅማል። በጣም ፑሽ ያደረገኝ ነበረ ሰው ቴሌግራም የሚባል ቻናል አለ እና እሱ ላይ ቻና ክሬት አደረግኩኝ እና እሱ ላይ መልቀቅ ጀመርኩኝ። እንደዚህ ብዙ ጊዜ አስቂኝ የሆኑ ሰው ተረድቶት እራሳቸው ላይ የሚደርስባቸው ነገሮች ምናምን የሆኑ ቪዲዮዎችን መልቀቅ ጀመርኩኝ ማለት ነው እና የሰው አቀባበል በጣም ደስ ይል ነበረ። በዛ ሰዓት አልተለመደ እንደዚህ አይነት ቪዲዮዎች እና ሰው የሚሰጠኝ ሀሳቦች ደስ ይል ነበረ። ስለዚህ በሱ ተበረታታሁበት እና ያኔ ነው ጀመርኩኝ። ከዛ ቀስ ያልኩኝ ነው ከዛ ያሳደግኩት ማለት ነው ወደ ተለያዩ ሶሻል ሚዲያዎች።
አሁን ምን ምን ማህበራዊ ሚዲያዎች ላይ ነው ያለሽው? ምን አይነት ሀሳቦችስ ነው ቪዲዮ የምትሰሪው?
ተጠቃሚዎች ሚዲያዎች ቴሌግራም፣ ኢንስታግራም፣ አሁን ደግሞ ትልቁ የሚታወቀው ቲክቶክ ነው። ብዙ የሚሰራቸውን እዛ ላይ ነው የምለቀው። የሚሰራው ሀሳቦች ብዙ ሶሻል ሚዲያ ላይ የሚሰራ ሰው የሚያተኩረው ይሄ አስቂኝ መሆኑን ምናምን ላይ ነው ስጀምር። በእርግጥ እንደዛ ነው የጀመርኩት ግን ለሰው ደግሞ ምን ማስተላለፍ እችላለሁ? ድምፄም እየተሰማ ሲመጣ ጥሩ ሜሴጅም ጥሩ መልእክት ማስተላለፍ እንዳለብኝ ተሰማኝና አንዳንድ ቮለንተር ማድረጋቸው ግሩፖች ነበሩ ማቸው ኮዞችን መስራት ፈለኩኝና አንዱ ሜንታል ሄልዝ እና ፎከስ ኦን አቢሊቲ የሚባል ትንሽ ኮሚኒቲዎች ሆነው አካል ጉዳተኝነት ላይ መስራት ፈለኩኝ። መማር የምፈልገው ቋንቋ የምልክት ቋንቋ ነበረ። እሱም ትምህርት ወሰድኩኝና እሱን ኮሚኒቲን ለማስፋት የዚህን መስማት ሳነው ቋንቋ የሚያቅተው ትንሽ ስለሆነ እሱን ለማናስተምርም ብዬ የሚያስተምሩ ቪዲዮዎች መጠቅ ጀመርኩኝ። ያ የአእምሮ ጤና ላይ ደግሞ ብዙ ጊዜ ማህበረሰብ ውስጥ የማይወሩ ሀሳቦች በቃ ሰው በደንብ አፋውጥቶ የማይወያያቸው ብዬ የማስባቸው ርዕሶችን የራሴ ሀሽታግ ፈጠርኩኝ እና በሱ እነሱን ሀሳቦች ሰው ጋር እነጋገራለሁ እና ብዙ ሰው ራሳቸው ላይ የሚከሰትባቸው ነገሮች ስለሆኑ አቀባበላቸው ያበረታታል እና የሌላ ሀሳብ መስማት ብቻሽን እንዳልሆንሽ አይነት ስሜት ይሰጣል ብዙ ሰው እና እሱም ያበረታታኛል። ግን ያው ሶሻል ሚዲያ ላይ ሄዱ ለማግኘት ምናምን ከሆነ አላማሽ መስራት ያለብሽ ይሄ በቃ ትሬንዲንግ የሆኑ ድምፆች መጠቀም፣ ሌላ ሰዎች የሚሰሯቸውን ነገር ዱዌት እያደረግሽ ወይም አንድ ላይ መስራት ከሌላ ሰዎች ጋር ነው እና ብዙ ጊዜ እንደዚህ አይነት ቪዲዮዎችንም አጠቃልላሉ ከእኔ ኮንቴንቶች ጋር ፑሽ ያደርገዋል ሌላውንም ኮንቴንቴን ማለት ነው። አንዳንድ የሚሰራቸው እነዚህ ናቸው።
አሁን እንግዲህ ማህበራዊ ሚዲያው በጣም ተጽዕኖ ለመፍጠር የሚመች መድረክ ሆኗል። አንቺም የቻልሽውን ያህል እየሰራሽ ነው። ምን ያህል ተከታዮች አሉሽ? ብዙ ጊዜስ ደግሞ በማህበራዊ ሚዲያ ላይ እንደዚህ ጠንከር ያሉ ሀሳቦችን ስታነሺ ያሉት ምላሾች ምን ይመስላሉ?
ተከታዮች አሁን በዚህ አመት ነው በጣም የጨመረው። ከኮቪድ ከተከሰተ በኋላ ሰውም ወደ ሶሻል ሚዲያ በጣም ሄዷል እና በስቷል። ቲክቶክ ላይ በተለይ ያለው ተጠቃሚ ኢትዮጵያ ውስጥ በጣም በስቷል። ሰው ያለፈው ሁለት አመት ፎሎወርችኝ በደንብ ማሳደግ ችያለሁ። 100,000 አካባቢ ደርሷል ፎሎወሬ። ቪውን በጣም ከፍ ያለ ነው ፎሎወር እየጨመረ ሲመጣ ማለት ነው። አቀባበሉ ይወስነዋል የምታነሺው ሀሳብ። ብዙ ጊዜ በጣም ይሄ የሚያከራክር ሀሳብ ከሆነ ነው 50-50 ነው የሚቀበልሽን ሰው ይኖራል። አዎ ልክ ነው ብሎ የሚስማማ ሰው አለ። ከዛም በዛው መጠን ደግሞ በጣም የሚተከራክሮሽም እንዴት እንደዚህ ያለሽ ምናምን ብሎ አንቺ ስለ ራስሽ ያለሽን አመለካከትም እንድትቀይር የሚያደርግሽ ብዙ ሰው አለ። ብዙ ጊዜ ጥሩን ነገር እንረሳለን። መጥፎ ነገር መጥፎ ኮሜንቶች ኦር መጥፎ ሰዎችን ስናገኝ ስል ግን በዛው መጠንም ጥሩዎችንም ለመስማት ሞክራለሁ። እነሱ ሊያበረታቱኝ እና ጥሩ ቪዲዮዎችን ሰራ ወይም ጥሩ ሀሳቦችን እንዳነሳ እንጂ ከባድ ነው ግን
እንግዲህ አሁን እንደ ተጽዕኖ ፈጣሪ አንድ በጣም ብዙ ተከታዮች በኖሩ ቁጥር የራሱን የስራ እድልም ከፍቷል የሚባለው ነገር አለና ይሄ ባንቺ ህይወት ላይ ምን ያህል እውነት ነው?
አዎ አንድ ትልቅ ጥቅሙ የሶሻል ሚዲያ ያው በሰው አይን ውስጥ ይገባል ስራሽ። ስለዚህ ብራንዶች እንደዚህ የተለያዩ እቃዎች ያላቸው ሰዎች ወይም ካምፓኒ ያላቸው ሰዎች ይፈልጋሉ ባንቺ እነሱን ፕሮዳክቶች ማስተዋወቅ እና ብዙ ጊዜ ይመጣሉ እና እንደዚህ ያለኝ ሰው ፕሮሞት አድርጊልኝ ያለሽ ወይ ብለው ይጠይቁናል። መርጠሽ አንቺ ይሄ ብራንድ እኔን ፕሬዘንት ያደርጋል ወይ ከዚህ ብራንድ ጋር ይሄዳለሁ ይቫሉ ወይም የምሰራው ነገር ብለን አመዛዝኝ ይሄዳል ከኔ ጋር የሚለውን ነገር እንትላለሁ እንጂ አዎ በጣም ብዙ ብራንዶች ይመጣሉ። እኔ ዩዥሊ አንዱ ኮንቴንት የምሰራው ትናንሽ ጀማሪ የሆኑ ቢዝነሶችን ማበረታታት ላይ ይሰራሉ። ብዙ ጊዜ አፕሮች አድርገውን ወይም ለማድረግም ይፈራሉ ብዙ በጥልቅ ይጠይቁናል ብለው ስለሚያስቡ እና አንድ ኮንቴንት ታይፕ ያኔ ትናንሽ ቢዝነሶችን የሆነ ፕሮዳክታቸውን የሚልኩ ከሆነ ወይም ኮንተንት ካላቸው ወስድና ቢዝነሳቸውን አስታውቃለሁ ሶሻል ሚዲያ ላይ ይለቁታል። ወይም ደግሞ ራስሽ እኔ የምመክረው ለብዙ ብራንዶች እኔ ሶሻል ሚዲያ ላይ ቪዲዮ ሰርቼ የራሴን ካራክተር ጨምሬ የራሴን ሰው የሚወድልኝ አይነት ቪዲዮ ሰርቼ ራሴ ላይ ለቅላቸዋለሁ። ቢካዝ ተጽዕኖ ፈጣሪ ከተኝነት አለሽ ተብሎ ስለሚከፈል ሰውም ተቀባይነቱ ከፍ ያለ ስለሚሆን ብዙ ጊዜ በእኛ ሶሻል ሚዲያ ላይ ነው መልቀቅ የምንመክረው እንጂ አዎ ፓኬጅ አለው ይወስነዋል።
በወር እስከ ምን ያህል ይገኛል?
ያው በፎሎወርሽ ይወስነዋል። ብዙ ጊዜ ብራንዶች የሚፈልጉት ከ100,000 በላይ ምናምን ፎሎወር ያለንን ሰዎች ነው። አንድ ቪዲዮ አቨሬጅ 20 ብር ይከፈላል። ሌላ ተረማኛ መንገድ ቲክቶክ ላይ ከ10000 በላይ ፎሎወር እና ከ100000 በላይ ቪውስ በ30 ቀን ውስጥ በተከታታይ ካገኘሽ ክሪኤተርስ ፋንድ የሚባል ነገር አለ። እሱ ላይ አፕላይ ታደርጊና ያንካል ስለዚህ ቪዲዮሽን ሲያገኘ ምናምን ይለውን ከዛ ለክሪኤተርስ ፋንድ ይከፈታል አካውንትሽ። ከዛ በኋላ ፖስት ታደርጊ ከሪቪው የሆነ አድቫንቴጅ ምናምን ያለ አካውንት ሸይ ይጠረቀማል። ሌላው ኢትዮጵያን ኢንፍሉዌንሰሮች በጣም ይጠቀሙ ያሉት ላይቭ መግባት። ላይቭ ስትገቢ ላይቭ ስትገቡ ሰዎች ጊፍት ላይኮች ይሰጥሻል። ላይክ በሰጡሽ ቁጥር ላይኮች ተጠራቅመው ወደ ፖይንት ሳንቲም ይቀየሩና ይጠረቀማል። ይሄኛውም ኦፕሽን ጥሩ ነው።
አሁን በቅርቡ ደግሞ የስማርት ፊልም ፌስቲቫል ላይ ተሳትፈሽ በሞባይል ካም ፊልም የሰራሽው ፊልም ተወዳድረሽ ነበር። እዛ ላይ ማሸነፍሽ ተሰምቷልና ስንተኛ ወጣሽ? ምን አይነት ስራ ነበር ያቀረብሽ?
አዎ ስማርት ፊልም የስልክ ውድድር ላይ ተወዳድሬ ነበር። በእንግሊዝኛ ነው ስወዳደር ሁለተኛ ሰከንድ ራነር አፕ ነው የወጣሁት። የሰራሁትን ቪዲዮ documentary drama ነገር ነው የሰራሁት። የአይምሮ ጤና ላይ ነው የሰራሁት። እሱም ድራማ ነው ወይም የአይምሮ ቀውስ። እሱ ላይ አንዳንድ ሶሻል ሚዲያን ተጠቅሜ አንዳንድ ሰዎችን ቃለ መጠይቅ አድርጌ ነበረ። እንደና ከማህበረሰቡ ከቤተሰብ ስናድግ የወረስናቸው የጎዱን ለምናሳቸው የአይምሮ ቀውሶች ሰው ሆኖ ብናቸው ምን ይመስላል የሚለውን ሀሳብ ወደ አጭር ፊልም ቀይሬ የስድስት ደቂቃ ያህል የሆነ ፊልም ነበር የተወዳደርኩት። አሪፍ ነበር።
እንኳን ደስ አለሽ። እንግዲህ ከዚህ በኋላ ምንድን ነው ስም ሉና የምታስበው?
በዚሁ በፊልም አጭር ፊልም ሾርት ፊልም መስራት መቀጠል እፈልጋለሁኝ። ያው ሶሻል ሚዲያ ላይም መስራት የሚቻል ነገር ነው። ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም። ብቻዬን ስራ ብዬ እስከዛሬም ስንሰራው የነበረው ነገር ስለሆነ ቀላል ነው እና አሁን ኮሆርት ክላስ ነበረን ከውድድሩ በፊት 8 ሳምንት። ከውጭ የታወቁ ሆሊውድ አክተሮች፣ ፕሮዲሰሮች መጥተው እና ኦንላይን ክላሶች ሰጥተውን ነበረ። ከኮሆርት ክላሱ የተማርኳቸውን ትምህርቶች ወስጄ መቀጠል ፈልጋለሁ። አጫጭር ፊልሞች መስራት ወይም ተጽዕኖ መፍጠር እና የአዲስ ነገሮች ከኔ ይወጣሉ ብዬ አስባለሁ በሚመጡት ወራት።
እሺ ሉና፣ በጣም ነው የማመሰግነው ስለነበረን ቆይታ። ያው ያሰብሽው በሙሉ እንዲሳካልሽ ምኞቴ ነው።
እሺ ጤና አመሰግናለሁ። በጣም
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በሳምንት 2 ቀን በተለያዩ ርዕሰ ጉዳዮች ላይ ውይይት ያደርጋል። እናንተ ማስተያየትና ጥያቄ ካላችሁ እንዲሁም ደግሞ በመናነሳቸው ርዕሰ ጉዳዮች ላይ ለመወያየት መልካም ፈቃዳችሁ ከሆነ ስልክ ቁጥሮቻችሁን በአምሃሪክ ፌስቡክ ገጽ ላይ በመግባት በመልእክት ሳጥን ውስጥ ልታስቀምጡልን ትችላላችሁ። እኛ ደውለን በምትፈልጉት ርዕሰ ጉዳዮች ላይ ወይም በመናነሳቸው ርዕሰ ጉዳዮች ላይ እናወያያችሁ ይሆናል። እንዲሁም ደግሞ አስተያየቶቻችሁንም እንቀበላለን። የእናንተን ተሳትፎ አብዝተን እንፈልጋለን። አብራችሁን ስለሆናችሁ እናመሰግናለን። የመጨረሻውን ዘገባ ላስተዋውቃችሁ። የህዳር ወር በዓለም አቀፍ ደረጃ የአካል ጉዳትና ዓለምን ለአካል ጉዳተኞች ምቹ በማድረግ ዙሪያ የግንዛቤ ማስጨበጫ የሚሰጥበት ወቅት ነው። አደል ሞንሄን ታዲያ ሩዋንዳ ውስጥ ተወልዳ ቤልጅየም ውስጥ ያደገች አካል ጉዳተኛ ሙዚቀኛ ነች። ህይወት ከአካል ጉዳት ጋር ምን ይመስላል? ጓደኞቿስ ህይወቷና እሷን እንዴት ይቀበሏታል በሚለው ዙሪያ ያላትን ተሞክሮ ለአሜሪካ ድምጽ ጋዜጠኞች ካካፈለችውን ወደ አማርኛው መልሰናል። ቀጥሎ ይቀርባል።
When I came to Belgium a few months later I was operated because ወደ ቤልጅየም ከመምጣቴ ከሳምንት በፊት ሰው ሰራሽ እግር ሊተክሉልኝ ስለፈለጉ ከእግሬ ላይ ነበሩትን ትናንሽ ጣቶች መቁረጥ ነበረባቸው። ከዛ ቀዶ ጥገና በኋላ የመጀመሪያው ትንሽዬ የሰው ሰራሽ እግር ተተከለልኝ። ገና 2 አመቴ ስለነበር ሚዛኔን መጠበቅና እንዴት መራመድ እንደምችል መማር ነበርብኝ። ታዲያ ትምህርት ቤት መሄድ ስጀምር ነገሮች በጣም ከባድ ነበሩ። ማለት ወይ በሳይክል አሊያም በባስ መጓዝ ነበርብኝ። በዛ ላይ ደግሞ በስራና በትምህርት ቤቶች ማንጓጠጥ ያጋጠመኝ ነበር። ካደኩ በኋላ አንዳንድ ሰዎች ልክ እንዳዩኝ የሆነ ነገር መለየቱን ያውቃሉ። ነገር ግን ምን እንደሆነ ቶሎ አይለዩትም። ስለዚህ አስቀድሜ ሰዎችን ስተዋወቅ እኔ የተወለድኩት ካለግር ነው፣ ስለዚህ የምሰራው ሰው ሰራሽ እግር በመጠቀም ነው ላቸዋለሁ። ምክንያቱም በደንብ መንቀሳቀስ በመቻሌና ማድረግ በምችላቸው ነገሮች እጅግ ኩራት ስለሚሰማኝ ነው። ወደ ስራ ለመሄድ መኪና ነዳለው። የሴቶች ስኳውት ነበርኩ፣ ዋናም ዋኝ ነበር። እጅግ ብዙ የትርፍ ጊዜ እንቅስቃሴዎች ነበሩኝ። ወደ ፍቅር ህይወት ስንመጣ አንድ ጊዜ ልጅ ሆነ፣ አንድ ልጅ እግር ስለሌለኝ ከኔ ጋር መሆን እንደማይችል ነግሮኛል። አንዳንድ ሰዎች ምን መጠበቅ እንዳለባቸው ስለማያውቁ ይፈራሉ። እግር የላትም ይህ አስከፊ ነገር ነው ይላሉ። ነገር ግን ሰው ሰራሽ እግሬን አውልቄ ብታዩኝ በጉልበቴ የቆምኩ ነው የምመስለው። ስለዚህ እጅግ ብዙ አለመረዳትና ፍርጃ አለ። ታውቃለህ፣ ሴቶች ሰዎችን በጣም ይቀበላሉ። ለምሳሌ ከጓደኞቼ ሴቶቹ በጣም እኔንና ጉዳቴን የተቀበሉ ናቸው። ከሴቶቹ ጋር ስሆን ሰው ሰራሹን እግርሽን አውልቂና እንዋኝ፣ አይዞሽ፣ ተዝናኝ ይሉኛል። ወንዶች ግን ይፈራሉ። ስለዚህ ቁጥብ ናቸው። ለኔ በጣም ከባዱ የበጋ ወቅት ነው። እግሬን ለመሸፈን ረጅም ሱሪና ድፍን ጫማ አደርጋለሁ። ነገር ግን ደግሞ አየሩ በጣም ይሞቃል። ከዛ ውጪ ሌሎች ሰዎች የሚሰሩትን ነገር ማድረግ እችላለሁ። ሰዎች የሚሰሩትን ነገር ሁሉ ማድረግ እችላለሁ። ነገር ግን በሰው ሰራሽ እግር ሲሆን 10 እጥፍ እንደሚከብድ አስበው። ለምሳሌ በልብስ መሸጫ ሱቅ ውስጥ ነው የምሰራው እና ጓደኞቼ ይሄ ስራ ለኛ እንኳን እጅግ ከባድ ነው፣ አንቺ ግን ምንም አታጓመርም ይሉኛል። አንድ ሌላ መታረም ያለበት አስተሳሰብ አለ። አካል ጉዳተኞች ሰነፍ ናቸው፣ መስራት አይሹም የሚል እሱም ማረም ፈልጋለሁ። ይሄ እውነት አይደለም። እንሰራለን፣ እንኖራለን። ስለዚህ እንደማንኛውም ማህበረሰብ ሰብ መታየት አለብን።
Keep careful watches my brother's soul and shoot the sky be filled with fire and snow.
ተመልካቾቻችን ስትከታተሉ የቆያችሁት የሐሙስ ምሽት ከዳር 22 2015 ዓ.ም የጋቢና ቤ መስተናዶን ነበር። ዝግጅቶቻችንን እዚህ ላይ ፈጸምን። የደንገረመው መርሃግብሩን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ቤ ያላችሁ አድርሱን። ለዛሬው እዚህ ላይ ፈጸምን። ደህና ደሩ። Oh, we're